ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ፕሮጀክቶች ነበሩ። እነሱ ላይ ያው ቅሬታ አለን፣ ይግባኝ እንላለን ወስደናል። ከደንበኞቻችን ጋር ደግሞ የበለጠ ተወያይተን ያኔ ያው ፍርድ ቤት እናስገባለን።
ከሙስሊም ታሳሪዎች ጠበቆች አንደኛው አቶ ሙስጠፋ ሽፋ ሱሌማን ናቸው። ለዝርዝሩ በዕለቱ አብይ ርዕስ ይመለሳሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ታህሳስ 25 ቀን 2009 ዓ.ም ተረኛ አስተናጋጆች ሰለሞን ክፍሌና
አዲሱ አበበ አብረናችሁ እናመሻለን።
በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት።
ሰሜን ኮሪያ ዩናይትድ ስቴትስ ሊደርስ የሚችል የኑክሌር ጦር መሳሪያ የመስራት አቅም የላትም ሲሉ የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የሚሆን ነገር አይደለም ነው ያሉት ትራምፕ ትናንት ሰኞ በትዊተር ባሰፈሩት ቃል። ይህ የዶናልድ ትራምፕ አስተያየት የተሰማው የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው አህጉር አቋራጭ ተወንጫፊ ሚሳይል ሙከራ እንደምታደርግ በገለጹ ማግስት ነው። ሰሜን ኮሪያ በተደጋጋሚ ጊዜ የአጭር ርቀት ሚሳይል ሙከራ ማድረጓ የሚታወቅ ቢሆንም አንዴም ግን ስኬት ያለው ሙከራ አላስመዘገበችም። ጠበብት እንደሚናገሩት ከሆነም ሰሜን ኮሪያ ዩናይትድ ስቴትስ ሊደርስ የሚችል ኑክሌር ለመገንባት ዓመታት ያስፈልጓታል። ሰሜን ኮሪያ ለዚህ የዶናልድ ትራምፕ አስተያየት እስካሁን መልስ አልሰጠችም።
በገንዘብ ማባከን የተወነጀሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤታቸው በፖሊሶች እየተበረበረና እርሳቸውም እየተመረመሩ መሆናቸው ተሰማ። የጉዳዩን ክብደት የገለጠው ፖሊስ ምርመራው በከፍተኛ ጥንቃቄ እየተካሄደ እንደሆነ ነው ያስታወቀው። እናም ኔታንያሁ የሚሰጡት ማናቸውም ቃል በፍርድ ሂደቱ ላይ የሚኖረው አንድምታ በውል ተገልጦላቸዋል። የእስራኤሉን ወግ አጥባቂ ሊኩድ ፓርቲ ለረጅም ጊዜ የመሩት ኔታንያሁ ክሱንም ሆነ ውንጀላውን መሠረተ ቢስ ብለውታል። የክሱ ዝርዝር ግን ግልጽ እንዳልሆነ ነው አንዳንዶች የሚናገሩት።
ዋናዎቹ የሶሪያ ተቃዋሚ ቡድኖች በሰጡት መግለጫ ሩሲያ ካዛኪስታን ዋና ከተማ አስታና ውስጥ በምትሸመግለው የሰላም ድርድር እንደማይካፈሉ አስታወቁ። ምክንያታቸውንም ጥቂት ቀናት ብቻ የሆነውን የተኩስ አቁም ስምምነት ገዢው መደብ በተደጋጋሚ በመጣሱ እንደሆነ ተናግረዋል። ሶሪያ ዋና ከተማ አቅራቢያ በሚገኘውና የሽምቅ ተዋጊዎች ይዞታ በሆነው ዋዲ ባራዳ ላይ በመንግስቱ የተመራ ጥቃት እንደተካሄደ የሚገልጡት አማጽያኑ ከደማስቆ ወጣ ብሎ በሚገኙት ሃማ እና ኢድሊብ አካባቢዎች ሌላ የአየር ጥቃት ተካሂዶብናል ሲሉም ያማርራሉ። ይህን መሰሉ የተኩስ አቁም ጥሰት እየተፈጸመ ምንም አይነት ውይይት ማካሄድ አይቻልም ሲሉ 10 የሚሆኑ የተቃዋሚ ቡድኖች መግለጫ አውጥተዋል።
አድማጮች፣ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የቱርክ መገናኛ ብዙሃን በአውሮፓውያኑ አዲስ ዓመት ዋዜማ ማለትም ባለፈው ቅዳሜ ኢስታንቡል ከተማ ውስጥ በሚገኝ አንድ የማታ ክበብ ላይ ቦምብ ጥሎ 39 ሰዎች የገደለውን ተጠርጣሪ ሰው ቪዲዮ ይፋ ማድረጋቸው ተነገረ። ከሞባይል ስልክ ላይ የተነሳ የሚመስለው ይኸው ቪዲዮ ተጠርጣሪው ታጣቂ በኢስታንቡሉ ታክሲም አደባባይ ሲዘዋወር ያሳያል። እናም ግለሰቡ በተደጋጋሚ ወደ ካሜራው እየተመለከተ ነገር ግን ምንም ንግግር እንደማያሰማም ተገልጧል። የቪዲዮ ምስሉ መቼና በምን ቀን እንደተወሰደም ግልጽ አይደለም። የቱርክ መገናኛ ብዙሃን ዛሬ እንደዘገቡት ባለሥልጣናት 2 የውጭ አገር ዜጎችን በተጠርጣሪነት በቁጥጥር ሥር አውለዋል። ምክትል ጠቅላይ ሚኒስትር ኑማን ኩርቱልሙስ በበኩላቸው ተጨማሪ 8 ሰዎች ትናንት ሰኞ መታሰራቸውን ለጋዜጠኞች ገልጸዋል።
ቫልፓራይሶ በምትባል የቺሌ የወደብ ከተማ የተነሳ ሰደድ እሳት ወደ 100 ያህል ቤቶችን አቃጥሎ ቢያንስ 19 ሰዎችን አቆሰለ። ወደ 400 የሚሆኑትን ደግሞ ከቤት ንብረታቸው አፈናቀለ። ባለሥልጣናት እንደገለጡት ላጉና ቬርዴ ከተባለው አካባቢ የተነሳው ሰደድ እሳት በፍጥነት ተዛምቶ በዙሪያው የነበሩና ከእንጨት የተገነቡ ቤቶችን አቃጥሏል። የእሳት አደጋና ሌሎች የአስቸኳይ ጊዜ ሠራተኞች ቃጠሎውን ለማጥፋት ውሃ በተሞሉ ሄሊኮፕተሮች ሆኖ ከከፍታ ቦታ ላይ በመርጨት ከፍተኛ ጥረት ማድረጋቸው ተሰምቷል። ይሁንና በሰዓት የ30 ኪሎ ሜትር ፍጥነት የነበረው ንፋስ ቃጠሎውን ለማጥፋት የተያዘውን ጥረት በእጅጉ ማሰናከሉ ተገልጧል። ቫልፓራይሶ 285,000 ህዝብ የሚኖርባት የቺሌ ሁለተኛዋ ትልቅ የወደብ ከተማ ነች።
በመጨረሻም ባለፈው 2016 ዓመተ ምህረት ኢራቅ ውስጥ በተፈጸሙ የሽብርተኝነትና ሌሎች የአመጽ ድርጊቶች ቢያንስ 6878 ሰላማዊ ሰዎች ሞተው ሌሎች 12388 መቁሰላቸውን የተባበሩት መንግስታት ድርጅት አስታወቀ። ይህ አሃዝ ባለፉት ግንቦት፣ ሐምሌ፣ ነሐሴና ታህሳስ በኢራቋ ምዕራባዊ የአንባር ክፍለ ሀገር የሞቱትን ሲቪሎች ስለማይጨምር የሟቾች ቁጥር አሁን ከተሰጠው ከፍ ሊል እንደሚችል ይገመታል። እናም ኢራቅ የሚገኘው የተባበሩት መንግስታት ድርጅት ረዳት ሚሽን እንደገለጸው አሁን የተሰጠው የሟቾች ቁጥር የመጨረሻው አነስተኛ አሃዝ ነው። በኢራቅ የተባበሩት መንግስታት ድርጅት ሚሽን ጨምሮ እንዳመለከተው ከሆነ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ኢራቅ ውስጥ በጠቅላላው 7512 ሰላማዊ ሰዎች ተገድለዋል። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠቃለላሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ። ለምሽቱ ከሚኖሩን ዘገባዎች ያንዱን ለቅምሻ።
ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሐድሶስ
ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ
የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ
የኦነጉ አቶ ሌንጮ ባቲ ተሐድሶ የቆየና የአስተሳሰብ ልዩነቶችን በአንድ አይነት ወጥ አስተሳሰብ ለመጨፍለቅ የሚደረግ የፖለቲካ ርዕዮተ ዓለምን አስገድዶ የማስረጽ ተግባር ነው ይላሉ።
ተሐድሶ ማለት እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት፣ ከእውቀት ማጣት ኢህአዴግን ካለማወቅ ነው። ስለዚህ በዚህ በተሐድሶ የኢህአዴግን ዲሞክራሲነት፣ የኢህአዴግን የእድገት ጎዳና፣ የኢህአዴግን ማንነት እናስተምራለን ነው የሚሉት።
የቋንቋ ባለሙያዎችን የመንግስትና ተቃዋሚ ፓርቲ መሪዎችን ድምፅ ያካተተ ልዩ ዘገባ አካተናል። አሁን የዕለቱ አብይ ርዕስ ነው የሚቀድመው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት የፌዴራሉ አቃቤ ሕግ በአሸባሪነት ክስ በመሠረተባቸው በነከድር መሐመድ ላይ እስከ 5 ዓመት ተኩል የሚደርስ የእስር ቅጣት ጣለባቸው። ፍርድ ቤቱ የጥፋተኝነት ውሳኔ ያስተላለፈባቸው ተከሳሾቹ አንከላከልም ካሉ በኋላ እንደነበር ከጠበቆቻቸው አንዱ ይናገራሉ። ጠበቃው ይግባኝ እንደሚሉም ገልጸዋል። የአዲስ አበባው ዘጋቢያችን መለስካቸው አማ የፍርዱን ሂደት ተከታትሎ የላከው ዘገባ ዝርዝር አለው።
ሐምሌ 13 ቀን 2007 ዓ.ም የፌዴራሉ አቃቢ ሕግ አቶ ካሊድ መሐመድና አቶ ዳርሰማ ሶሪ የተሰኙ ጋዜጠኞችን ጨምሮ እና አቶ ካድር መሐመድ በሚል መዝገብ በ19 ተጠርጣሪዎች ላይ ከአርበኞች ግንቦት ሰባትና ከሌሎች ጸረ ሰላም ኃይሎች በመገናኘትና እስላማዊ መንግስት ለመመስረት ከሚንቀሳቀሱ አካሎች ጋር አብራቸዋል በሚል የጸረ ሽብር አዋጁንና የመደበኛ የወንጀል ሕጉን የተለያዩ ድንጋጌዎች ተላልፋቸዋል ሲል ክስ መስርቶባቸዋል። በተለይ የጋዜጠኞቹን ዝርዝር ክስ በተመለከተም ተከሳሾቹን ከወከሉት ጠበቆች አንዱ አቶ ሙስተፋ ሽፋ ሱሌይማን ለቪኦኤ እንደሚከተለው አብራርተዋል።
ሃይማኖታዊ መንግስት ለመመስረት ከሚንቀሳቀሱት በተለይም በአሁኑ ሰዓት ያው መንግስት ተለቀው ካሉት ከነ አቡበከር አህመድ ጋር እነሱ ጋር በመገናኘት እንዲሁም ደግሞ እነሱን ለማንፈታትና ሌሎች ደግሞ በአዲስ አበባ ውስጥ በአንዋር በበኒንና በአዋጃ መስጊድ በነበሩ አመጾች ላይ ሁከት የሚበዛብ የሚያነሳሳ ድርጊቶችን እንዲሰራጭ አግዛቸዋል፣ ተሳትፏቸዋል በዚህ ሂደት የሚል ነው ኢንጂኔራል የቀረበባቸው ክስ ማለት ነው።
ታህሳስ 12 ቀን 2009 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በተከሳሾቹ ላይ የጥፋተኝነት ውሳኔ ካስተላለፈ በኋላ ዛሬ በ18ቱ ተከሳሾች ላይ በእያንዳንዳቸው አምስት ዓመት ከስድስት ወር የእስራት ቅጣት ሲጥልባቸው ከጋዜጠኞቹ አንዱ በሆነው በዳርሰማ ሶሪ ላይ ደግሞ አራት ዓመት ከአምስት ወር የቅጣት ውሳኔ ጥሎበታል። አቶ ሙስጠፋ ለቪኦኤ እንደገለጹት በደንበኞቻቸው ላይ የጥፋተኝነት ውሳኔ የተሰጠው በአቃቤ ሕግ የቀረበባቸውን ማስረጃ ሳይከላከሉ ነው። ደንበኞቻቸው ለመከላከል አንፈልግም ሲሉ ያቀረቡትን ምክንያትም እንዲህ ሲሉ ያብራራሉ።
አቤቱታ አስገብተን ምላሽ ማይሰጠን ተቋም ከሆነ ወይም ደግሞ እየበደለንን ያለው አካል ማይከስስ ወይም ማይቀጣልን ከሆነ ተከላከልንም አልተከላከልንም ውጤት የለውም በሚል ነው አንከላከልም ያሉት። ፍርድ ቤቱም በዛሬ ሁለትም ይሁን ባለፈው ታህሳስ 12ም የጥፋተኝነትን ውሳኔ ሲሰጥ ደንበኞቻችን አንድም ያቀረቡት የመከላከያ ማስረጃ የለም። ግን አናቀርብም ያሉበት ሪዝን ይሄ ነው። አንደኛ አመኔታ ነው። ሁለተኛው ደግሞ እየደረሰብን ባለን በደል ላይ እንዲሆነን ግልጦ ብቆይ የመለሰ ሰቆቃችን እናብዘዋለን እንጂ ምርት አናገኝም በሚል ነው ያልተከላከሉት። ፍርድ ቤቱም ዛሬ ባለፈውን ፍርድ ሲሰጥ አንደኛ ግምት ውስጥ የወሰደው በፌዴራል ማዕከላዊ በሚባለው ወይም ደግሞ ፌዴራል ወንጀል ምርመራ ላይ በ27 መሰረት የሰጡትን ቃል ይህንንም ሲያደርግ ቀጥተኛ ምስክር አቃቢ ቃል አቀረብም። የደረጃ ማለት እኔ እንዲህ ቃል ስሰጥ ቢሮ ላይ ቁጭ ብሎ ያዳመጠ ሰው በነጻነት ነበር የሰጠው የሚለውንና ከወንጀል ምርመራ እንዲህ ባሻገር ደግሞ ከብሔራዊ መረጃ የስልክ የቀረበባቸውን ይህን በመያዝ ብቻ ነው ፍርድ ቤቱ ባለፈው ታህሳስ 12ም ይሁን ዛሬም የቅጣት ሲሰጥ ይህንን መዝ ነው ብቻ መሆኑ ያው እንዲታወቅልንም።
አቶ ሙስጠፋ ከዚህ በመቀጠል የሚከተሉትን መንገድም ጠቁመዋል።
እኛ እንደ አጠቃላይ እንደ ባለሙያ እኔ መሆንኩን ሌሎች በዚህ ጉዳይ ላይ የምንከታተል ጠበቆች ያው ከችሎት በኋላ ላይ እየተከታተልነውም ስለነበረ ቀጥታ የወሰነው ደረጃውን ጠብቀን ያው አንደኛ ህገ መንግስታዊ መብትም ስለሆነ ይግባኝ እናቀርባለን የሚለውን ወስደናል። ይግባኝ እናቀርባለን ስንል ግን በሁለት ነገሮችን ያው እንዲታወቅልን ነው። አንደኛው ጥፋተኛ በተባሉበት ላይ ደንበኞቻችን ቅድም ባልኩት ሁኔታ ላይ ስላልተከላከሉበት እዚህ ላይ አይደለም ልክ የቅጣቱ ላይ ግን ይግባኝ እንላለን ብለን አስበናል። የቅጣት ማጥለያ ላይ ያቀረብናቸው ፕሮሲዲንጎች ነበሩ። እነሱ ላይ ያው ቅሬታ አለን ይግባኝ እንላለን ብለን ወስነናል። ከደንበኞቻችን ጋር ደግሞ የበለጠ ተወያይተን ያኔ ያው ለፍርድ ቤት እናስገባ እንደ ባለሙያ ግን ተነጋግረንበት።
በጣም አመሰግናለሁ አቶ ሙስጠፋ።
እኔም አመሰግናለሁ። ድምፅ
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አብይ ርዕሱን ነበር ያደመጥነው። ወደ ትንታኔው የመጽሔት ክፍለ ጊዜ ተሸጋግረናል። የኢትዮጵያ መንግሥት በመስከረም ወር የአስቸኳይ ጊዜ አዋጅ ካሳለፈ በኋላ በቁጥጥር ስር አውሏቸው የነበሩ ታሳሪዎችን የተሃድሶ ሥልጠና እየሰጠ በመልቀቅ ላይ መሆኑን፣ ሌሎች ከ12,000 በላይም የተሃድሶ ሥልጠና እንደሚወስዱ በመግለጥ ላይ ነው። ለመሆኑ ተሃድሶ ምንድን ነው? እንዲሁም በመገናኛ ብዙሃን በመንግሥት ባለሥልጣናት፣ ተቃዋሚዎችና በህብረተሰቡ የተለያዩ አስተሳሰቦችና ድርጊቶችን ጠቅልሎ በአንድ ቃል ህዳሴ ተሃድሶ ሲባል ይሰማል። በቀጣዩ ዘገባው ሄኖክ ለቃሉ ትርጉም ይፈልግለታል።
በኢትዮጵያ በስር ላይ የሚገኙ ወጣቶች የመንግሥት የመገናኛ ብዙሃን እንደሚዘግቡት የተሃድሶ ትምህርት እየተሰጣቸው እየተፈቱ ነው። በተጓዳኝ በተደጋጋሚ በዜና አወጃዎች እንደሚሰማው ታዳሽ ኃይል የሚያመነጨውን የህዳሴ ግድብን መንግሥት እየገነባ ሲሆን፣ የህዳሴ ድልድይ የኢትዮጵያን የህዳሴ ጉዞ በማሳለጥ ላይ ነው። ኢህአዴግ ጥልቅ ተሃድሶ እያደረገ እንደሆነ ሲገልጽ መንግሥታዊው የዜና አውታር ኢብኮ የብዝሃነትና የህዳሴ ድምፅ እንደሆነ ይናገራል።
ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ
የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ ቁልፍ ለሆነው የግቤ 3 የኤሌክትሪክ ኃይል ማመንጫ ምረቃ ስነ ስርዓት እንኳን አደረሳችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች።
ለመሆኑ ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሃድሶስ በፖለቲካም ሆነ በሃይማኖታዊ የህዝብ ግንኙነቶች የሚሰሙ የቃሉ አገላለጽ በተለያዩ አግባቦች ምን አይነት ትርጉምስ ይሰጣቸዋል?
ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሃድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን፣ ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት ነው። በጸረ መንግስት ተቃውሞ የተሳተፉ በተለይ ወጣቶች የተሃድሶ ትምህርት እየቀሰሙ በመመረቅ ላይ ናቸው። የመንግስቱ ልሳን ኢብኮና ባለስልጣናቱ እንደሚነግሩን በእርግጥ ሂደቱ እንዳለ ሆኖ ሐቁ መንግስቱን በማቃወማቸው ታስረው የነበሩ በርካታ ሰዎች የርዕዮተ ዓለም ትምህርት በጸጥታ ኃይሎች እየተሰጣቸው አይደገምም የሚል ነጭ ከናቴራ እየለበሱ መፈታታቸው ቢሆንም ይላሉ ያነጋገርናቸው ባለሙያዎች፣ አሁንም ህዳሴና ተሐድሶ ከባዱን ሐቅና ጉዞ ሲያቀሉ እናያለን ይላሉ። የኢትዮጵያ መንግስት ቃል አቀባይ አቶ መሐመድ ሰይድ የሚከተለውን አስተያየት ሰጥተዋል።
ወደ 9800 የሚሆኑ የሰልጣኞች ትምህርታቸውን ጨርሰው ያው ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጪ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው በህግ የሚታይበት ሁኔታ ነው ያለው። የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር ይህንኑ ሂደት ተከትለው የተሃድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚቀላቀሉበት ሁኔታ ነው ያለው ማለት ነው።
ኢህአዴግ ወደ ስልጣን ለመምጣት ባደረገው ትግል አሁን አሸባሪ ድርጅት ተብሎ የተሰየመው የኦሮሞ ነጻነት ግንባር ኦነግ አጋር ነበር። አቶ ሌንጮ ባቲ ተሐድሶ የቆየና የአስተሳሰብ ልዩነቶችን በአንድ አይነት ወጥ አስተሳሰብ ለመጨፍለቅ የሚደረግ የፖለቲካ ርዕዮተ ዓለምን አስገድዶ የማስረጽን ምግባር በጎ ስም ለመስጠት የተመረጠ የፖለቲካ ግንኙነት ቃል ነው ይላሉ።
ተሐድሶ የሚለው ቋንቋ በ91 የኦሮሞ ነጻነት ግንባር እኛ ከመንግስት እንገፋ እንዳለ እኛን ደጋፊዎችና አልፎም ደግሞ በወቅቱ እጃቸው የገባውን እኛን ጦር ተሐድሶ በማለት በጉድሶ፣ በወለጋ፣ እንደገና ደግሞ በደቡብ በተለያዩ ቦታ በመልካዋ ከና በተለያየ ቦታ ሲያደርጉ ቆይተው ነበረ። ያ ተሐድሶ እንግዲህ ምንድን ነው ነው ተሐድሶ ማለት?
አዎ ምንድን ነው? እንዲያው ያለፉባቸውንም ሰዎች በምናነጋግር ጊዜ የኢትዮጵያ ምጣኔ ሀብት እድገትን እንደዚሁም ደግሞ የገዢው ፓርቲ ኢህአዴግን ርዕዮተ ዓለም የማስተማርና ከዛም አልፎ በተወሰነ ደረጃ ህገ መንግስታዊ መብቶችን እንደገና የመከለስ ሁኔታ እንደነበረ ምንድን ነው ተሐድሶ?
ወደዛ ሊሄድልህ ነው። ትልቁ ነገር ይሄ ነው። ያደግ ዋናው መስመሩን የሳተበት እዚህ ጉዳይ እዚህ ቦታ ላይ ነው። ተሐድሶ ማለት በእነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት ከእውቀት ማጣት ያደግን ካለማወቅ ነው። ስለዚህ በዚህ በተሐድሶ ያደግን ዲሞክራሲነት ያደግን የእድገት ጎዳና ያደግን ማንነት እናስተምራለን ነው የሚሉት። ይሄ ራስን መዋሸት ነው እና ራስን ማታለል ነው። ኢትዮጵያ ውስጥ ያለው የመሰረታዊው ቅራኔ እና ቀውስ የፖለቲካ ቀውስ ነው። ይሄ ፖለቲካ ቀውስ ማለት ደግሞ ይሄ መንግስት አሳታፊ አይደለም፣ የኢኮኖሚና የፖለቲካ ክፍፍሎቹም አሳታፊ አይደለም። አሳታፊ እስካልሆነ ድረስ ደግሞ የመንግስት ተቀባይነት የለውም ነው። ይህንን ማለት ስለማይፈልጉ ዋናውን ችግሩን በግንባር ተጋፍጦ ከመመለሱ ይልቅ በሌላ ራስን በማታለል በማስተማር በምናምን በተሐድሶ ምህረት ይቅርታ ጠይቅና ከእስር ቤት ትወጣለህ አይሰራም።
ገዢው ፓርቲ ኢህአዴግ በበኩሉ የህዝብን የመልካም አስተዳደር ጥያቄዎች ለመመለስ ጥልቅ ተሐድሶ በማድረግ ላይ እንደሆነ ይገልጻል። የዞን 9 የጦማር ጸሐፊ በፈቃዱ ኃይሉ ከ40 ቀናት እስራት በኋላ በቅርቡ ከእስር ተፈቷል፣ ወይም በመንግሥቱ አባባል የተሐድሶ ሥልጠና ተሰጥቶት ተመርቋል። በአሁኑ ወቅት በአስር ሺዎች የሚቆጠሩ ታሳሪዎች እየተሰጣቸው ያለው የተሐድሶ ሥልጠና 6 ምዕራፎች እንዳሉት ያስረዳል።
ተሐድሶ ያሉት በ6 ሞጁሎች የተዘጋጀ ትምህርት ነበረና ያንን ትምህርት ነው ተሐድሶ ያሉት። ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸው እና በተለይ በወቅቱ በአሁን በዚህ ወቅት አስቸኳይ ጊዜ አዋጁ እንዲታወጅ መንስኤ የሆነውን የህዝባዊ አመፅ አስመልክቶ ነው እንትን ያሉት እና የመጀመሪያው ሞጁል አይደገምም የሚል ነው። ኢትዮጵያ ከእድገቷ ጋር የሚመጣጠን አመፅ አይደለም የገጠማት እና አይገባትም የሚል ይዘት ያለው ነው። ስለዚህ መደገም የለበትም የሚል ሀሳብ ያለው ነው። በዛ በኋላ የቀለም አብዮት የሚልም አለ። እንዲሁም ይሁ ሊበራሎች ናቸው ሀገራችን ውስጥ ያለውን ድክመታችንን ተገን አድርገው እንዲህ አይነት ነገር እያደረጉብን ያሉት የውጭ ጠላቶቻችን ነው የሚል ነው። ከዛ በኋላ ያሉት በኢትዮጵያ ታሪክ ውስጥ አንዳንድ ጉዳዮች የሚል ነው። ከዛ በኋላ ቀጥሎ ያለው መጪው ጊዜ ኢትዮጵያ አዳሴ ነው የሚል ይዘት ያለው ነው። የመጨረሻው የወጣቱ ሚና በአገር ግንባታ ላይ የሚል ነው።
ተሐድሶ፣ ህዳሴ፣ የህዳሴ ጉዞ፣ የህዳሴ ግድብ፣ የህዳሴያችን መሪ ወዘተ በፖለቲካ ይሄንን ይመስላሉ። ይሄ ቃልና ተመሳሳይ የሰፊውን ህዝብ በተለይ የወጣቱን ቀልብ ለመግዛት የሚደረጉ የተደራጁ እንቅስቃሴዎች በሃይማኖት ዘመቻዎችም ጭምር በስፋት ሲጠቀሙበት እንሰማለን። መንፈሳዊ ተሐድሶ
አዲስ ዌቭ፣ አዲስ የተሐድሶ ንፋስ በኢትዮጵያ ይንፈስ። ለአዲስ ትውልድ መነሳት የከበረ አገራዊ ጥሪውን የሚያሰማው አድሰን ሙላን ላከን በተሰኙ ሶስት መርሆች ታጅቧል። ራእዩ መንፈሳዊ እንቅስቃሴ በመላው አገሪቱ መፍጠርና በወንጌል ወጣቱን ዓላማ መር ህይወት እንዲኖር ማስቻል ነው።
ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተክርስቲያን ተሐድሶ የሞትና የህይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል። ከመጻፉ የተቀነጨበ ተሐድሶ የለም አለ።
ስለዚህ በህዝብ አደረጃጀት፣ ፖለቲካና እምነት እንቅስቃሴዎች እንደ ህዳሴ ያሉ ጠቅላይ ቃላት ለምን ይመረጣሉ? ተሐድሶስ ምንድን ነው? ኤፍሬም ሸቴ የስነ ቋንቋ አጥኚና የጦማር ጸሐፊ ነው።
እንግዲህ ተሐድሶ ቃሉን ራሱ የመዝገበ ቃላት ፍቺውን መታደስ፣ ያረጀውን ነገር ከማደስ ጋር የሚገናኝ ቃል ነው። ግን መቼም ከመዝገበ ቃላት ፍቺው ባሻገር ያለው ነው አሁን ምናልባት ሊያነጋግረን የሚችለው እና መታደስ አንድ ከዚህ በፊት የነበረ ሀሳብ ወይንም ደግሞ ቁስ አካል በፊት የነበረውን ማንነቱን ሲያጣ ወይም ሲሰበር፣ ብረትን ከሆነ ሲዝግ፣ ያንን የቀደመ ማንነቱን ለመመለስ የሚደረግን ጥረት ለማሳየት የሚጠቀሙበት ቃል ነው። አሁን ግን በዚህ በፖለቲካ ውስጥ የሚታየው ሀሳብ በተለይ ደግሞ መንፈሳዊ ከሆነ ሀሳብ ተነስቶ ብዙ ትርጉም የተጫነበት ቃል እንደሆነ ነው የምንረዳው። ተሐድሶ የሚለውን ማለት ነው። በቤተ ክርስቲያን የተለመደ ቃል ነው። በመጽሐፍ ቅዱስም የተለመደ ቃል ነው። በሌላ አገባቡ ግን ምናልባት አዲስ ነው ብዬ ገምታለሁ። ሄኖክ ማለት ወደ ዝርዝሩ ልንገባ እንችላለን።
እስኪ ወደ ዝርዝሩ እንግባ። ብዙ ትርጉሞች የታጨቁበት እንደሆነ ስትገልጽ ነበረ። በተለይ መንግስታት ከህዝብ ጋር በሚያደርጉት ግንኙነት የሚመርጧቸው ቃላቶች አሉ። ሰፋፊ የሆኑ ከመልካም አስተዳደር ችግር ጋር የሚነሱ ጥያቄዎችን፣ እንደዚሁም ከልማት ጋር የሚነሱ ጥያቄዎችን፣ አልፎም ደግሞ በሃይማኖትም በምንሄድ ጊዜ የቆዩ ነገሮችን እናሻሽላለን በሚል ሀሳብ፣ ለወጣቱ መልእክት ለማስተላለፍ በሚል ሀሳብ ተሐድሶ፣ ተሐድሶ፣ መታደስ እንሰማለን። ይሄ የታጨቀው ትርጉም ለአንተ ምንድን ነው?
እኔ በታሪክም መጀመሪያ ተሐድሶ የሚለውን ቃል በተለይ ከቤተክርስቲያን ጋር በተገናኘ ከ66ቱ አብዮት በኋላ የወታደራዊ መንግስት በኢትዮጵያ ቤተክርስቲያን ላይ ያለውን አሰራር ለመቀየር አንድ ያቋቋመው ኮሚቴ ነበረ እና ያ ኮሚቴ ከቤተክርስቲያን አስተዳደር ጋር አብሮ የሚሰራ እና የቤተክርስቲያኒቱን አስተዳደር የሚያሻሽል ኮሚቴ በሚል ነበር የተቋቋመው። በቤተ ክህነቱ በኩል ግን የተሐድሶ ጉባኤ የሚል ስያሜ ተሰጥቶት ነበረ። ያ የተሐድሶ ጉባኤ የሚባል ኮሚቴ በኋላ ላይ ከሁለተኛው የኢትዮጵያ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ጋር አለመግባባት ላይ ደርሶ መጨረሻም ለሳቸው ህልፈት እንደ ተጠያቂ እንደሆነ በጊዜው የነበሩ የተለያዩ የታሪክ ሰዎች በኮሚቴ ውስጥም የነበሩ ሲጽፉ እንመለከታለን። ይሄን ተሐድሶ የሚለውን ቃሉ አዎንታዊ ትርጉም ያለው ነው። ነገር ግን አሁን ከታሪክ አንጻር ካየኸው በቤተክርስቲያኒቱ በኩል ያን ጥቁር ነጥብ ወይም ጥቁር ጠባሳ የተሸከመ ቃል ነው። ከዛ በኋላ ደግሞ አሁን እንደምትመለከተው መንግስት ይሄንን ቃል በተለያየ አገባቡ ከፖለቲካ ጋር እያዛመደ ይመለከተዋል። ተሐድሶ ወይም መታደስ፣ እነዚህ የመሳሰሉት ቃላት ከአቅማቸው በላይ የሆነ ሎድድ የሆነ ትርጉም ይዞ የሚሄድ ጉዳይ ትመለከታለህ እና ለጊዜው ለዛ ዓላማ ብቻ ለሚፈልጉት ሀሳብ ብቻ እንዲገልጽ የሚጠቀሙበትን ቃል ነገር ግን ስርወ ታሪኩ ሌሎች ሀሳቦችን ተሸክሞ ስለሚመጣ አንድ ትርጉም ብቻ ሳይሆን የተለያዩ ትርጉሞች የሚያዝ አዝማሚያ እንዳለ ነው የምረዳው።
ይህንን ነው አንተ የቃላት አበሳ የምትለው?
በትክክል በትክክል።
በጣም ነው የማመሰግነው። እንግዲህ በስነ ጽሁፍ እንደዚሁም ደግሞ በማህበራዊ ፖለቲካዊና ሃይማኖታዊ ጉዳዮች ላይ የቃላትን ትርጉም በየቀኑ የምንናገራቸው ቃላቶች ከጀርባቸው ያለውንም ትርጉም ለአድማጮቻችን ለማሰማት የምናደርገው ጥረት ነው። በጣም አመሰግናለሁኝ ኤፍሬም እሸቴ ለሰጠህ ማብራሪያ።
አድማጮች በማህበረሰብ ድረገጽ ደግሞ አስተያየቶችን ጠይቀናል። ለእናንተስ ምን ትርጉም ይሰጣል ይሄ ተሐድሶ ወይም ህዳሴ ብለን ያገኘናቸውን እናካፍላችሁ።
ሄኖክ ካሳ የተባለው የፌስቡክ ተከታታይ መታደስ ማለት ያንተን ሐሳብ የማይደግፉትን አስገድዶ እንዲቀበሉ ማድረግ ሳይሆን ራስህ ለሌሎች ያልተቀበሉትን ምክንያት አውቀህ ራስህን ማረም እንጂ ያንተን ሐሳብ ለሌሎች መጋት አይደለም ይላል። ፊሽ ሚኪ የተባለው አስተያየት ሰጭ ደግሞ አስተያየት መስጫው ጋር አብረን አያይዘን ያወጣነውን የተለቀቁ የስረኞቹን ፎቶ መሰረት አድርጎ ተከታዩን አስተያየት ሰጥቷል። ፎቶው ላይ በመታያቸው ሰዎች ላይ ምን ታነባላችሁ? ታድሶ አዲስ ማደስ ማሳመር ማለት ነው። እነኚህ በዚህ ገጽ ላይ የምታዩአቸው ወንድሞቻችን ግን ቁጭት ብስጭት ሐዘንን የሚያንጸባርቁት። በዚህ ሁኔታና በእነኚህ ሰዎች ቦታ መቀመጥ ምን ሊመስል እንደሚችል አስቡት። ሚልሰው ነክኒክ የተባሉ አስተያየት ሰጭ ደግሞ አስተያየታቸውን ሲጀምሩ የህዝብንና የሀገርን ንብረት ማውደም ሀገርን ከማውደም ተለይቶ ሊታይ አይችልም። መብትን ወይም በደልን ለመጠየቅ እናትና አባት ሰርተው ልጆቻቸውንና ቤተሰቦቻቸውን የሚያስተዳድሩበትን ፋብሪካ ማቃጠል ከበደልም በደል ነው። በዚህ መልኩ ነገሮች መስተካከል ከቻሉ ሀገራችንም እንደ ሀገር መቀጠል እንችላለን። ጎረቤት ሀገር ቢሆን ኖሮ አንዴ ከታሰሩ ዳግም መታየት የለም። ጄምስ ባላገሩ የተባሉ አስተያየት ሰጭ ደግሞ ኢህአዲግ አይለወጥም። የሚመረበት አብዮታዊ ዲሞክራሲ አይደለም። ተሐድሶ የህዝቡን ቁጣ ለማብረድ የተወሰኑ አባሎቹን የጦስ ዶሮ አድርጎ ለማለፍ ነው። የተዋቀረበት ቋሚና ምሰሶ ጸረ ዲሞክራሲ ስለሆነ ተቃዋሚ ፓርቲዎች አማራጭ እንደሆኑ አያምንም። ህዝቡ ተቃዋሚ ፓርቲዎችን አይመርጥም። ቢመርጥም እንኳን ተሳስቶ ነው ብለው ነው የሚያስበው። ፋንታ አብርሃም የተባሉ ሌላ አስተያየት ሰጭ ደግሞ ህዳሴ ማለት መቀለድ፣ ማላገጥ፣ ሀገር መዝረፍ፣ ሌባው የሚከበርበት የሚሾምበት። ይሄ ሁሉ ግብብዳ ሌባ ባለስልጣን ዱቅ ብሎ ሐሳባቸውን የገለጹ ያለ ፍትህ ወይን የሚወርዱበት ትውልድን በማይረባ ርዕዮት ማበላሸት፣ አድርባይ መሆን፣ ዝሙትን ማስፋፋት፣ ደሃ አድርጎ ደሃ መርገጥ ነው ሲል አስተያየቱን ሰፋ አድርጎ ይቀጥላል። ደምስ ካሳ የተባለ ሌላ አስተያየት ሰጪ ታድሶ ማለት በየማጎሪያው ህዝቡን አስሮ አይደገምም የሚል ቲሸርት አልብሶ መልቀቅ ነው ብሏል።
አድማጮች ይህ ፕሮግራም የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ የትንታኔ ርዕስ ወደ የመን ይወስደናል። ጄኔቫ የሚገኘው የዓለም አቀፉ የስደተኞች ቢሮ IOM ባሳለፍነው ዓመት ብቻ በስደት ጉዞ 7189 ስደተኞች ሕይወታቸው ማለፉ የተረጋገጠና የት እንዳሉ ዳራቸው የጠፋ የስደተኞች ቁጥርን መዝግቧል። የቁጥር ካለፉት ዓመታት ጋር ሲወዳደር ከፍተኛው መሆኑን ቢሮው ገልጿል። በአማካይ 20 ሰው በቀን እንደሚሞትና ከ200 እስከ 300 ወንዶች፣ ሴቶችና ሕፃናት በዚህ ዓመት እንደሞቱም ዘገባው አትቷል። በየመን የሚኖር ኢትዮጵያዊ ስደተኛ ማሁን ያለበት የስደት ኑሮ ምን እንደሚመስል ለመስታወት አራጋው አጫውቷታል።
እንደ አውሮፓውያን አቆጣጠር በ2014 ዓ.ም 5667 በ2015 ደግሞ 5740 ከተመዘገበው የሰው ልጅ ሞት ቁጥር ባሳለፍነው ዓመት በ2016 የተመዘገበው የሞት ቁጥር ከፍተኛው ሆኖ ተገኝቷል። የዓለም አቀፉ የስደተኞች ቢሮ IOM ከሰሜናዊና ከምስራቅ አፍሪካ በተለይም ከኤርትራ፣ ከኢትዮጵያ፣ ከጅቡቲና ሶማሊያ የሚሰደዱት ሰዎች ናቸው ህይወታቸውን በብዛት ያጡት። ባሳለፍነው ዓመት ብቻ ከነዚህ ሀገራት የተሰደዱ በግምት ከ700 በላይ ሰዎች ህይወት በስደት ጉዞ ላይ ነው ያለፈው። ስሙ እንዲጠቀስ ያልፈለገ ወጣት አብዛኛውን ጉዞ በእግሩ ሲገኝም በመኪና እንዲሁም በጀልባ ተጉዞ አሁን የሚገኘው የመን ነው።
ያው ግዜዎቻችን ያገር የምንኖር ስደተኞች የሀገራችን ስራ አጥን ወይ ደግሞ ሌላ የኑሮ ደረጃን ኑሯችን ለማሻሻል አይደለም ወደዚህ ሀገር የመጣ ነው። ያው ሀገራችን ላይ እንደ ዜጋ መኖር አቅቶን ነው ከሀገራችን የወጣን። ከኢትዮጵያ የወጣሁት 2014 ነው እንደ ጎርጎሪያን ካላንደር።
እሺ፣ እንዴት ነበር እስቲ ጉዞህ ንገረኝ።
መንገድ ላይ እንግዲህ ያው ከኢትዮጵያ ተነስቼ ያው መጀመሪያ ሶማሌ ነው የገባው። ሶማሌዎች በደላላዎች ጊዛ ላይ ደግሞ እየፈራን መንገድን ለቀን ከጫካ ጫካ እየተሰደደን መንገድ ላይ ብዙ መከራ ያው በጭረት የማልችለውን ፈተና አሳልፌ ነው ቦሳሶ የደረስኩት። ከቦሳሶ ደግሞ እንደገና በጀልባ ነው ወደ የመን የመጣሁት። የመን ውስጥ ደግሞ ያጋጠመን እስከ ዛሬ እያጋጠመን ያለው ነገር እንግዲህ ተወርቶ የሚያልቅ ነገር አይደለም።
እንደው ምን አጋጠማችሁ እስቲ ንገረኝ ስለ ችግሩ። ምክንያቱም ምን ያህል ከባድ እንደሆነ የጉዟችሁ ሁኔታን ስትነግሩ ሌሎች ከእናንተ ይማራሉ። ምንድን ነው አስከፊ ነገር የገጠማችሁ?
እንግዲህ ያው መንገድ ላይ በተለይ ባህል ላይ ጀልባው ላይ ሶማሌዎች እየደበደቡን፣ ሴቶች እየተደፈሩ፣ እኛ ደግሞ እየተደበደበን ነው የመጣ ነው። እዛ ላይ የሚበላ ነገር የለም። 3 ቀን ሙሉ ነው እንግዲህ ወደ 30 ምናምን ሰዓት ነው መንገድ ላይ ባህል ላይ የቆየሁት። እዛ ሴቶች እየተደፈሩ በአይናችን ፊት ማለት ነው እኛ እያየን እየተደፈሩ፣ እኛ ደግሞ እየተቀጠቀጠን እየተደበደም ነው እዚህ የመን የደረስ ነው። የመን ከደረሰን በኋላ ደግሞ እንደገና ያው UNHCR ምንም ግዛዊ የሆነ ነገር ምንም የረዳን ነገር የለም። ምንም አልረዳንም። መኪና ስናገኝ በመኪና ዲስክ እየጠየቅን እየለመናቸው መንገድ ላይ የሚበላ ነገር ምግብን እየለመን ትራንስፖርት ምናምን እየለመን ነው እዚህ አሁን ሰና ነው ያለሁት። ሰና የደረስ ነው ሰማራ ከደረሰ በኋላ ደግሞ ያው የሀገር ውስጥ ሲትዌሽን የሀገር ሁኔታ በጣም እየከፋ ነው። ጦርነት ውስጥ ነው ያለ ነው። ለራሳችን እንተጋለን፣ ጦርነቱን እንፈራለን። እንግዲህ በእሳት ውስጥ ነው እየኖርን ያለ ነው ማለት ነው።
እንደው አሁን ከኢትዮጵያ ወጥተሃል፣ አሁን የት ለመድረስ ነው እየተሰደድክ ያለኸው?
እኔ ኢትዮጵያ ከወጣሁት እንግዲህ ራሴን ለማዳን ብዬ ነው የወጣሁት እንጂ እዛ ሀገር እጄ ይኖራለኝ የኑሮ ተስፋ ወይ ደግሞ አላማ ፕሮግራም አይደለም፣ አስቤበት አይደለም። ያው በብዙ ነገር ሊገሉኝ ስለሚፈልጉ ከእስር ቤት ጠፍቼ ነው እንደውም ያመለጥኩት ከኢትዮጵያ። ራሴን ለማዳን ብዬ ነው የወጣሁት እንጂ የመን እሄዳለሁ፣ ሳውዲ እሄዳለሁ፣ እዛ ሀገር እሄዳለሁ ብዬ ሌላ ነገር አለማ አይደለም ከኢትዮጵያ የወጣሁት። ራሴን ለማዳን ብቻ ነው የጠፋሁት። ስጠፋ እንኳን ወዴት እንደምጠፋ እንኳን አላውቅም። ብቻ አገሪቷን ለቅቄ መውጣት እንዳለብኝ ስለወሰንኩኝ ብቻ ነው።
አብረው መንገድ ላይ የነበሩ ሰዎች ቁጥር ምን ያህል እንደነበር ታስታውሳለህ? ምን ያህል ሴቶች፣ ምን ያህል ወንዶች፣ እንደው በግምት የምታስታውሰው?
አዎ፣ በግምት እንግዲህ መንገድ ላይ እስከ በሳሶ የነበረው የሰው ብዛት እንግዲህ ማለት ናቸው። በመኪናው የሚወጣ ሌሊት ቀን ስለማይፈቀድ ማለት ነው። ያው እኛም ወታደሮችን መንገድ ላይ ስለምንሰራ ሁላችንም ሁሉም ሰው ተደብቆ ነው ሌሊት ሌሊት የሚወጣ በምሽት ነው ጉዞ። እዛ ላይ ብዙ መዓት ኢትዮጵያውያን በተለይ ኦሮምኛ ተናጋሪዎች ኦሮሞዎች ናቸው እንዳሉ ይበዛሉ ማለት ነው። እንግዲህ ያው የሌለ ህብረተሰብ የለም። ከሁሉም ህብረተሰብ የተወጣጠው ዜጎች ናቸው። በተለይ ደግሞ አማርኛ ኦሮምኛ ተናጋሪዎች ኦሮሞዎች ናቸው። መዓት ተቆጥረው የማያልቁ ሰዎች ማለት ነው መንገድ ላይ እየተጓዙ እየተሰደዱት ያሉት። በተለይ ሴቶች ይበዛሉ። ሴቶች ደግሞ ገና አብዛኞቻቸው ከትምህርት ቤት የወጡ ናቸው። ከዩኒቨርሲቲ የወጡ ናቸው። መንግስት ሰራተኛ የነበሩ ሰዎች ናቸው። የተማሪ ሀይል እንዳለ ያው ወጣቶች ናቸው በብዛት መንገድ ላይ ያገኛቸው ሰዎች።
አሁን እንግዲህ የመን ነው የምትገኙት? በምን አይነት ሁኔታ ነው ያላችሁት? እስቲ ንገረኝ ስለ ህይወታችሁ።
እዚህ ሀገር እንግዲህ በሞት እና በህይወት መካከል ነው ያለ ነው። አሁን UNHCR የሚባል ነገር፣ ቀይ መስቀል የሚባል ነገር፣ ምንም እርዳታ ሰጪ ድርጅቶች እንዳሉ ምንም ነገር እየረዱን አይደለም፣ እየሰጡን አይደለም። ለራሳችን ለህይወታችን ሁሉ ተደብቀን እየተሸሸግን እነሱ ያው እዚህ ሀገር ያለው ጦርነት እንግዲህ ያው መቼም ያልቃል ይቆማል ተብሎ የሚገመት ጦርነት አይደለም። እርስ በራሳቸው እዚህ የመንሱ ጦርነት አለ። ያለንበት ከተማ አሁን ለምሳሌ ሰና ነው ያለው። ሰና ሀገር ወይ ደግሞ የአንድ ሀገር ዋና ከተማ ሳይሆን የወታደር ካምፕ ነው የምትመስል። የወነጅስታሪ መታወቂያ የሌለ ሰው ገንዘቡ እንኳን ቢኖረው ቤት ተከራይቶ መኖር አይችልም። ገንዘቡም ስራም የለም። ሁሉም ያው ካምፓኒዎች ለሀገሪቱ አለቆ ወጥተዋል። በጣም የኢኮኖሚ እንቅስቃሴ እዚህ ከተማ ውስጥ በጣም ሞተዋል። እንግዲህ ግማሾቻችን አብዛኛ ሰው ማት ስደተኞች እንግዲህ መንገድ ላይ ወጥቶ መንገድ ላይ እየተኙ ነው። የታመመው እዛ ይሞታል፣ እዛ ደግሞ ይቀበራል። እንደገና የሞተውን ሰው ደግሞ ለማስቀበር ገንዘብ የሚጠይቁን እንደዚህ አይነት ሁኔታ ውስጥ ነው ያለ ነው።
እንደ ዓለም አቀፉ የስደተኞች ቢሮ IOM ዘገባ ባሳለፍነው ዓመት የሜዲትራኒያንን ባህር ለማቋረጥ ሲሞክሩ ህይወታቸው ያለፈው የስደተኞች ቁጥር 4812 ሲሆን ባሳለፍነው የዓመቱ መጨረሻ 87 ሰዎች ህይወታቸው እንዳለፈ ተረጋግጧል። የሊቢያ የስደተኞች ጉዳይ ቢሮ የ51 ሰዎችን አስክሬን በታጁራና ትሪፖሊ እንዳገኘ ገልጿል። በሊቢያ የዛውያ የባህር ጠረፍ ሰራተኞች ባሳለፍነው ዓመት መጨረሻ በጀልባ ሲጓዙ ከነበሩ 114 ሰዎች መካከል ከመስመጥ የዳኑት 27 ስደተኞች ብቻ መሆናቸውን ለዓለም አቀፉ የስደተኞች ቢሮ ገልጸዋል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አዲሱ አበበ ነን። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። መደበኛ ቅንብሮችም አሉን። አንድ ይቆረናል፣ ሐኪሙን ይጠይቁ። ወደዛ ከመሄዳችን በፊት ግን ጥቂት ዘና እንድንል በሙዚቃ ትንሽ ረፍት እናደርጋለን። ቴዎድሮስ ታደሰ እየቆረቆረኝ የሚል ዜማ አለው። መልካም ምሽት እንመኛለን። በድጋሚ
እየቆረቆረ Thank you.
ቴዎድሮስ ታደሰ እየቆረቆረኝ በአድማጮች ስም አመሰግናለሁ። አራት ሰዓት ከመሸቱ ሊሆን 19 ደቂቃ ይቀረዋል። አንድ የመጨረሻ ቅንብራችን ሐኪሞን ይጠይቁ። ለዛሬ ሐኪሞን ይጠይቁ በአእምሮ ህመም ላይ ያተኮረ መሰናዶ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከዶክተር መስፍን አራያ ጋር ይወያያል። በድጋሚ የተቀነባበረ ወይም በድጋሚ የምናቀርብላችሁ ነው። ወደ ዝግጅቱ እናምራ።
ዶክተር መስፍን፣ እነኚህን በአእምሮ የጤና ሁከትነት የሚፈረጁ ሳቢዎች አይነትና ምንነት ያስረዱን። በተለይ በአእምሮ ሕክምናው ተለይተው የሚታወቁትን የተጋነኑ ወይም መሰረት የለሽ የከታተሉኛል ስጋት አይነቶች ብንመለከት።
አመሰግናለሁ አሉላ። ተጨባጭነት የሌለው የምንልበት ጊዜ ምናልባት ባለፈው ጊዜ እረድቻለሁ፣ የተስፋ አረጋለሁ። በችግር ውስጥ ላሉ ሰዎች ግን ተጨባጭነት እንዳለው የሚወስዱት ነገር ነው። ለቅርብ ሰዎቻቸው ግን ያን ትክክለኛ መሆኑን የሚያስረዱበት መንገድ ምንም የለም። ለምሳሌ አንድ ሰው ይከታተልኛል፣ ቤቴ ውስጥ የተለያዩ መሳሪያዎች ተገጥሟል ብሎ በእርግጠኝነት ቢያምን፣ በቤተሰብ ውስጥ ያሉ የቤተሰብ አባላት ግን ምን የተገጠሙ መሳሪያዎችንም ሆነ የሚከታተሉ ሰዎች ወይም ደግሞ ድርጅት መስሪያ ቤት አለመኖሩን የሚያረጋግጡበት መንገድ ስላላቸው በእነሱ በኩል ተቀባይነት አይኖረውም። በዚያ ሰው ግን በጣም ተቀባይነት ይኖረዋል። እና የስሜቶች ወይም ደግሞ አመለካከቶች ተዛብተው የሚቀርቡባቸው አይነቶች በጣም በርከት ያሉ ናቸው። ብዙ ጊዜ ሰዎች ስሜታቸው ለከፍተኛ ሁኔታ በሚዛባበት ጊዜ ለምሳሌ የትልቅነት ስሜት ወይም የትንሽነት ስሜት ሊሰማቸው ይችላል። በፈረንጅኛው ደሉዥን ኦፍ ግራንዴር የሚሉት ነው፣ ወይም ያላግባብ ትልቅ የመሆን ስሜት እንደማለት ነው።
ከሆኑት በላይ ራስን ትልቅ አድርጎ የማሰብ
በጣም ከመጠን በላይ
እንደ ፈጣሪ ማድረግ ድረስ የሚሄድ ነው።
በትክክል ይሄዳል፣ እንደ ፈጣሪ የማድረግ ድረስ ይሄዳል። ከፈጣሪ ሁለተኛ ሆኖ መገኘትን ሊያጠቃልል ይችላል። የአንድ ሀገር መሪም ሆኖ ራስን ማግኘት ይቻላል፣ ወይም የአንድ ሀገር አንድ አካባቢ አስተዳዳሪ ሆኖ ማግኘት ይቻላል። እና ምን አይነት ስሜቶች ደግሞ በዚህ ችግር ውስጥ ለሚያልፍ ሰው ሊያረጋግጡ የሚችሉ ክስተቶች ሊታዩ ይችላሉ። ለምሳሌ ያ ሰው ድምፅ ሊሰማ ይችላል። ያ ድምፅ ሰውየው እንደተመረጠ አድርጎ ሊነግረው ይችላል። ያ ከፈጣሪ ሊሆን ይችላል፣ ከአማልክት ሊሆን ይችላል፣ እና ከተለያዩ መናፍስት ሊሆን ይችላል። እና ይህንን የመቀበሉ ነገር የበለጠ ሊረጋገጥለት መሪ ነኝ ብሎ ሊያስብ ይችላል። ስለዚህ በዚህ ጊዜ መሪ ነኝ ብሎ በሚያስብበት ጊዜ የመሪነቱን ስራ ደግሞ ለማከናወን በሚሞክርበት ጊዜ ከገሃዱ ዓለም ጋር መጋጨት ይመጣል። ስለዚህ አንድ ሰው የአንድ ሀገር መሪ ነኝ ያለ ሰው መሪ ያለመሆኑን በሚያውቁት በሚያረጋግጡለት ሰዎች መካከል መገኘቱ የበለጠ መወጣጠርን በዛ ሰው ላይ ይጨምራል። ይህ እንግዲህ አንዱ ነው። ራስን በጣም ከመጠን በላይ ከፍ አድርጎ የማየቱ ነገር ከዚህ ከደሉዥን ምልክቶች ወይም አይነቶች አንዱ ነው። በዛ ተቃራኒ ሊሆን ይችላል። የዛ ተቃራኒ ሆን ማለት ደግሞ እኔ የማረባ ሰው ነኝ፣ በኃጢአት የተፈጠርኩ ሰው ነኝ፣ ወይም ኃጢአተኛ ነኝ፣ የተረገምኩ ነኝ ብሎ ደግሞ በዛ ጽንፍ ደግሞ የማመንም ጉዳይ ሊከሰት ይችላል። በተለይ እንዲህ አይነቱ ነገር ተስፋ በቆረጡ ወይም ደግሞ ከፍተኛ ድብርት ውስጥ ገብተው ከእውነታው በራቁ ሰዎች በእንግሊዝኛ አነጋገር ስር የሰደደ ዲፕሬሽን ኖሯቸው ከዛ ጋር ሳይኮሲስ የሚባል በሽታም የተጣመረባቸው ሰዎች ላይ ይታይ ይችላል። የተረገምኩ ሰው ነኝ፣ መጥፎ ሰው ነኝ፣ ወይም ደግሞ ዓለም የሚጠፋው በእኔ ምክንያት ነው፣ ነገ ጠዋት በጥቂት ጊዜ ውስጥ በእኔ ምክንያት አካባቢ ላይ ችግር ሊደርስ ይችላል፣ የመሬት መንቀጥቀጥ የመሳሰሉት ነገሮች በእኔ ጥፋትና በእኔ ኃጢአተኝነት ምክንያት ሊከሰትም ይችላል ወደሚለው ጽንፍ ደግሞ የሚወስድ የደም ልዥን አይነት አለ።
ራስን ጥፋተኛ የማድረጉ ዝንባሌ ምናልባትም ራስ ላይ ጉዳት እስከ ማድረስ ድረስ ሊወስዳቸው ይችላል፣ በሕክምና ካልተረዱ ወይም ካልታከሙ ማለት ነው።
በትክክል። ምክንያቱም ዓለም በእኔ ምክንያት የምጠፋ ከሆነ እኔ ቀድሜ ልጥፋ ወደሚለው ሊወስድ ይችላል። ያኛው ደግሞ ቀደም ብዬ የገለጽኩት ደግሞ ወደ ሌላ ጽንፍም ሊወስድ ይችላል። አንድ ሰው ራሱን የመጨረሻው ማርሻል ምን ብሎ ካሰበ ወይም ንጉሠ ነገሥት ምን ብሎ ካሰበ እንደ ንጉሠ ነገሥትነቱ የሚያስፈልገውን ነገር የማያገኝ ከሆነ ራሱን በከፍተኛ ሁኔታ ሊጎዳ ይችላል። ለምሳሌ አንድ 25 ዓመት ገደማ በፊት የማስታወሰው አንድ ህመምተኛ አለ እና ራሱን የሀገር መሪ ነኝ ብሎ ያስብ ነበርና ለሕክምና ወደ አንድ ቦታ በተላከበት ጊዜ ኦፕራሲዮን ያስፈልጋል ሲባል እና ጠብቅ ሲባል እንዴት መሪ ሆኜ እጠብቃለሁ ብሎ መስኮት ዘሎ የወደቀ ህመምተኛን ታሪክ አስታውሳለሁ። ምክንያቱም ኦፕራሲዮን ሊደረግ ነው ወደ ህመምተኛ ነው፣ ግን እኔ ንጉሠ ነገሥት ስለሆንኩ ቅድሚያ የሚሰጠው ለእኔ መሆን አለበት ብሎ ስላመነ ነው በወቅቱ። እና እንዲህ አይነትም ጽንፍ ሊኖር ይችላል። በሌላ መልኩ ደግሞ ሰዎች በሄድኩበት በሙሉ ይከታተሉኛል፣ ሊያጠቁኝ ነው ሊያጠቁኝ ነው የሚለው ደግሞ ከፍተኛ የሆነ የስሜት መዛባት ደግሞ አንደኛው በተለያየ መንገድ ሊወሰድ ይችላል። በነገራችን ላይ እነኚህ ስሜቶች የባህል ተጽዕኖ ሊያድርባቸው ይችላል፣ የቴክኖሎጂ ተጽዕኖ ሊያድርባቸው ይችላል፣ የአካባቢ ተጽዕኖ ሊያድርባቸው ይችላል፣ የስልጣኔውን ተጽዕኖ ሊያድርባቸው ይችላል። ስለዚህ አንድ በገጠር የሚኖር ሰው እና በዘመናዊ አካባቢ በእናንተ ሀገር በሲሊኮን ቫሊ ውስጥ የሚኖር አንድ ሳይንቲስትም ተመሳሳይ ችግር ሊደርስባቸው ይችላል። ልዩነቱ ምንድነው? አገላለጹ ነው። በእኛ ገጠር ውስጥ የሚኖረው ሰው የተባለው እንደ ልዩን የሚገልጽበት መንገድ ይለያል። እናንተ ሀገር ሲሊኮን ቫሊ ወይም ሌላ ቦታ ከፍተኛ የሆነ የዘመናዊ ቴክኖሎጂ በሰፋበት አካባቢ በዚህ ችግር ውስጥ ያለ ሰው ደግሞ የሚገልጽበት ይለያል። ስለዚህ መሳሪያዎች ወይም የሚከታተሉባቸው መሳሪያዎች ሊለያዩ ይችላል።
ከራሳቸው ሁኔታ ከአካባቢያቸው ሁኔታ ጋር የሚሄዱ ተዛምዶችን ያነሳሉ ለችግራቸው ማሳያ።
ልክ ነው። ስለዚህ መከታተያ መሳሪያዎች አይነቶችም እና ወቅቶችም ሊለያዩ ይችላሉ። ስለዚህ ለምሳሌ በቀድሞ ጊዜ በምስራቁ ዓለም ጋራ በተያያዘ ሁኔታ የሚሰሩ ወይም ደግሞ ለዛ ተጋላጭ የሆኑ ሰዎች ለምሳሌ በወቅቱ ኬጂቢ ይከታተለኛል ሊሉ ይችላሉ። ወይም ደግሞ በአሁኑ ጊዜ የአሜሪካው ስለላ ድርጅት ሊከታተለኝ ይችላል ሊሉ ይችላሉ። እና እንዲህ አይነቶች ነገሮች እንደዚህ አካባቢ ሊከሰቱ ይችላሉ። እና ይሄ ይከታተሉኛል፣ ይጠብቁኛል እና እኔንም ሆነ ቤተሰብም እንደዚህ ሊያደርጉ ይችላሉ፣ ለማድረግም እየሞከሩ ነው የሚለው አይነት ደልዥንም አለ። ይሄ በከፍተኛ ሁኔታ በአስጨናቂ ሁኔታ የክትትል እሳቤ መዛባት ልንለው እንችላለን። ይሄ ፐርሲኪተሪ ደልዥ ነው የምንለው ነው። ብዙ ጊዜ ሰዎችን የሚያሰቃየው የደልዥን አይነት ይሄ ነው። ይከታተሉናል በዚህ ምክንያት እና በየሄድንበት በዚህ ያደረጉናል፣ በመሳሪያ ሊከታተሉን ይችላሉ። በነገራችን ላይ ቅድም ባህል እዚህ የራሱ ተጽዕኖ ይኖረዋል ብያለሁ። ይሄ በአስማትም በደንቃራውም በተለያዩ ባህላዊ ዘዴዎችም ይከታተሉናል ብለው ሰዎች እንደየ አእምሮ እድገታቸው አቅምና እንደየ ባህሉ ተጽዕኖ እንደየ ሳይንሱም ሆነ ቴክኖሎጂ የደረሰበት ወይም ስልጣኔ የደረሰበት ተጽዕኖ በተለያየ መልኩ እንዲህ አይነት ደልዥን ሊከሰት ይችላል። እንግዲህ ይሄ አንደኛውና ብዙ ጊዜ የሚያጋጥመን ነው።
ሰዎች ሀሳቤን በአእምሮ ያለውን ሀሳብ ያነቡብኛል፣ የማስበውን ሁሉ ያውቁብኛል የሚለውንና በሕይወት መኖራቸውን የማያምኑ እኔ አልፍ ያለው ዛሬ በሕይወት የለውም የሚለውን የመሰለ ብዙም ያልተለመደ የአስተሳሰብ መዛባት ጨምሮ ሌሎች ዝርዝሮችን የሚመለከተው ክፍል በሚቀጥለው ሳምንት ይቀርባል። ዶክተር መስፍን አርአያን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም አሉላንና እንግዳውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ መንግስት በዓለም አቀፍ ልማት ተራድኦ ድርጅቱ በዩኤስኤአይዲ አማካይነት በመላ ኢትዮጵያ ላሉ ቁጥራቸው ወደ 2.8 ሚሊዮን ለሚገመት ወንዶችና ሴቶች ልጆች ወሳኝ የሆኑ የትምህርት መጽሐፍትን አሳትሞ የማከፋፈሉን ስራ ማጠናቀቁን በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ይህ የዩኤስኤአይዲ ጥረት ዓላማው ኢትዮጵያ ውስጥ ከ50 ዓመታት በሚበልጥ ጊዜ ውስጥ ከደረሱት የከፉ ድርቆች አንዱ ለሆነው የተጋለጡ ልጆችን የመማር መብት ለመጠበቅ መሆኑን ርዕሰ አንቀጹ አስረድቷል። በአፋር፣ በአማራ፣ በድሬዳዋ፣ በሐረሪ፣ በኦሮሚያ፣ በጋምቤላ፣ በደቡብ ብሔር ብሔረሰቦችና ህዝቦች፣ በሶማሌና በትግራይ በድርቁ በጽኑ በተጎዱ ወረዳዎች ከ8.2 ሚሊዮን በላይ የትምህርት መለማመጃ ወይም ማጥኛ መጽሐፍትን አከፋፍሏል። ከመጽሐፍቱ በተጨማሪም ከ5.5 ሚሊዮን በላይ ብዕርና እርሳሶች በድርቁ ለተጎዱ አካባቢዎች ትምህርት ቤቶችና ማህበረሰቦች መስጠቱን ርዕሰ አንቀጹ አመልክቷል። ዩኤስኤአይዲ የካቲት ፔፐር ኮንቨርቲንግ የተባለ ኢትዮጵያ ውስጥ ያለ የህትመት ድርጅትና በዩናይትድ ስቴትስ የሚገኝ አነስተኛ የንግድ ድርጅት ተኮናትሮ በድርቁ ለተጎዱ ከአንደኛ እስከ ስምንተኛ ክፍል ያሉ ተማሪዎች አስፈላጊ የመማሪያ ቁሳቁስ ፈጥኖ አዘጋጅቶ ለማቅረብ መቻሉን ያከለው ርዕሰ አንቀጹ የኢትዮጵያ የትምህርት ሚኒስቴርና የክልሎች የትምህርት ቢሮዎችም የመማሪያ መጽሐፍቱና ቁሳቁሱ ለአካባቢዎቻቸው ትምህርት ቤቶች መድረሳቸውን በማረጋገጥ ረገድ ቁልፍ አስተዋጽኦ አበርክተዋል ብሏል። በኢትዮጵያ የዩኤስኤአይዲ ሚሽን ዲሬክተር ሌስሊ ሬድ ሲናገሩ በእነኚህ ወሳኝ የሆኑ የትምህርት መጽሐፍትና ቁሳቁስ አማካይነት ዩኤስኤአይዲና የትምህርት ሚኒስቴር የተማሪዎቹን በትምህርት ስርዓት ተሳታፊነት በስኬት አጎልብተዋል። በቅርብ ጊዜው ድርቅ ምክንያት ትምህርታቸውን እንደማቆም የተጋለጡ ብዙ ሚሊዮን ተማሪዎችን ወደ ትምህርት ገበታ የመመለሳቸውን ሽግግር ለማቅለልም ጠቅመዋል ብለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ሰብአዊ ቀውሶች በደረሱባቸው አካባቢዎች በተለምዶ ተማሪዎች ወደ ትምህርት ገበታ የመመለሳቸውን ሁኔታ የሚያከብዱባቸውን አንዳንዶቹን ችግሮች ለይቶ እርምጃ መውሰድ ችግሩን ለማቅለል እንደሚረዳ ያምንበታል ብሏል ርዕሰ አንቀጹ። በዓለም አቀፍ ደረጃ ካሁን ቀደም ያሉ ልምዶችና ምርምሮች እንደሚጠቁሙት አለ ርዕሰ አንቀጹ፣ ትምህርታቸውን የሚያቋርጡ ልጆች ለማህበረሰባቸው ውጤታማ አስተዋጽኦ የማበርከታቸው እድል የተመናመነ ነው። ሕይወታቸውን ሙሉ የሚያገኙት ገቢም ዝቅተኛ ይሆንባቸዋል። ያለዕድሜያቸው ለማግባት ይበልጡንም ለህገወጥ ዝውውርና የልጅነት ጉልበታቸውን ለመበዝበዝ ይጋለጣሉ ብሏል። በመጨረሻም ለኢትዮጵያ የሁለትዮሽ የትምህርት እርዳታ ከሚያደርጉ ዋና ዋና ለጋሾች አንዱ የሆነው ዩኤስኤአይዲ ከተለያዩ አጋሮቹ ጋር በቅርበት በመተባበር 15 ሚሊዮን ኢትዮጵያውያን ልጆች ጥሩ የትምህርት አገልግሎት እንዲያገኙ በመስራት ላይ መሆኑን አውስቶ ዩኤስኤአይዲ ከአጋሩ ከኢትዮጵያ ጋር ሆኖ ልጆቿ የሚገባቸውን ጥራት ያለው ትምህርት እንዲያገኙ አስፈላጊ የሆኑ ቁሳቁሶች እንዲቀርቡላቸው በኩራት ይሰራል በማለት የዛሬው ርዕሰ አንቀጽ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ወሬዎችን እናሰማለን።
ሰሜን ኮሪያ ዩናይትድ ስቴትስ ሊደርስ የሚችል ኒውክሌር ጦር መሳሪያ የመስራት አቅም የላትም ሲሉ የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የሚሆን ነገር አይደለም ነው ያሉት ትራምፕ ትናንት ሰኞ በትዊተር አስተላለፉት ቃል። በገንዘብ ማባከን የተወነጀሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ መኖሪያ ቤታቸው በፖሊሶች እየተበረበረና እርሳቸውም እየተመረመሩ መሆናቸው ተሰማ። ለሶስት ሰዓት የዘለቀ ምርመራ ነው የተደረገው በጠቅላይ ሚኒስትር ነታንያሁ ላይ። ዋናዎቹ የሶሪያ ተቃዋሚዎች ቡድኖች በሰጡት መግለጫ ሩሲያ ካዛኪስታን ዋና ከተማ አስታና ውስጥ በምትሸመግለው የሰላም ድርድር እንደማይካፈሉ አስታወቁ። ምክንያት ጥቂት ቀናት ብቻ የሆነውን የተኩስ አቁም ስምምነት ገዢው መደብ በተደጋጋሚ በመጣሱ። የቱርክ መገናኛ ብዙሃን በአውሮፓውያኑ አዲስ ዓመት ዋዜማ ማለት ባለፈው ቅዳሜ ኢስታንቡል ከተማ ውስጥ በሚገኝ አንድ የማታ ክበብ ላይ ቦምብ ጥሎ 39 ሰዎች የገደለውን ተጠርጣሪ ሰው ቪዲዮውን ይፋ አድርገዋል። የቱርክ ምክትል ጠቅላይ ሚኒስትር ኑማን ኩርቱሉሙስ በተናገሩት ቃል ቀደም ሲል ከታሰሩት ሁለት የውጭ አገር ዜጎች በተጨማሪ 8 ሰዎችም ትናንት በቁጥጥር ስር ውለዋል። ቫልፓራይሶ በመትባል የቺሌ የወደብ ከተማ የተነሳ ሰደድ እሳት 100 ቤቶችን አቃጥሎ 19 ሰዎችን አቆሰለ። 400 የሚሆኑትን ደግሞ ከቤት ንብረት አባሯል። ዜናው አበቃ። በተተፈረፈ ሞልቶ በፈሰሰ ላንቺና ለኑሮ እንደው ስማነስ በተሰጠይ ፈጣ ከላይ
የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆች ሰለሞን ክፍሌና
አዲሱ አበበንን ነገ በሶስት ሰዓት እስከምንገናኝ ደህና ደሩ ብለን ቦታውንና መስመሩን ለትግርኛ ፕሮግራም አዘጋጆች እንለቃለን። በእኛ በኩል በዚህ ዋሻሁ እንዴ በተሰኘው ዜማ አይደለም
ዋሻሁ እንዴ
እንሰናበታለን። ደህና ደሩ።
ወደ ኋላ የለም ወደ ኋላ ወደ ኋላ የለም ወደ ኋላ 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 ወደ